ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይኸው በአንድ ቀን 25 ሪፖርት ተደርጓል። ነገ ምን ሊፈጠር እንደሚችል አናቅም። የሚመለከተው የመንግስት አካል ቀንና ሌት መስራት አለበት። ይህንን አምናለሁ። ህብረተሰቡ ግን ራስን በራስ የመቆጣጠርና ተገዢ መሆን፣ የሚተላለፉ መልእክቶችን ተግባራዊ የማድረግ በጣም አስፈላጊ ነው።
የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ናቸው። ዜናውን ተከትሎ በሚቀርበው የዕለቱ የዜና መጽሔት ትንታኔ ክፍለ ጊዜ ይመለሳሉ። በደቡብ ወሎና በደሴ ከተማ አስተዳደር አካባቢዎች የኮሮና ቫይረስን መዛመት ለመከላከል እየተደረጉ ያሉት የቅድመ ዝግጅት ስራዎች ተስፋ ሰጪ መሆናቸውን የአማራ ክልል ማስታወቁ፣ በትግራይ ክልል ከትናንት በስቲያ ሐሙስ ለኮሮና ቫይረስ መጋለጣቸው በምርመራ ከተረጋገጠው 4 ሰዎች ጋር የቅርብ ንክኪ ነበራቸው የተባሉ ሌሎች 56 ሰዎች ወደ ለይቶ ማቆያ ማዕከል እንዲገቡ መደረጉን የክልሉ ጤና ቢሮ ማመልከቱ ለምሽቱ ከያዝናቸው በርከት ያሉ ዘገባዎችና ቅንብሮች ውስጥ ናቸው። በደሳሌ መኮንን እየተዘጋጀ የሚቀርበው ሳምንታዊ የሙዚቃ ቃናም ከልዩ ልዩ ምርጫዎቹ ጋር ይጠብቃችኋል።
አሜ ግንቦት 1 2012 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። ከቴክኒክ አቀናባሪ ንጉሱ ታምሬ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
እንደምናመሻችሁ አድማጮች፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የዓለም የጤና ድርጅት በገለጸው መሰረት አፍሪካ ውስጥ የኮሮና ቫይረስን ለመከላከል ከፍተኛ ጥረት ካልተደረገ በስተቀር 44 ሚሊዮን የሚሆኑ ሰዎች በኮሮና ቫይረስ ሊያዙ ይችላሉ። 190 ሺህ የሚሆኑት ደግሞ ሞት ሊገጥማቸው ይችላል። አፍሪካ ውስጥ በመጀመሪያው የኮሮና ቫይረስ መዛመት ዓመት ከሌሎች ጋር ሲነጻጸር ያዘገመ ቢመስልም በአንዳንድ ቦታዎች ለረጅም ጊዜ ሊቆይ እንደሚችል አንድ አዲስ የወጣ የዓለም አቀፍ የጤና ድርጅት ዘገባ ጠቁሟል። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ በተደረገው 2383 የላቦራቶሪ ምርመራ 16 ሰዎች የኮሮና ቫይረስ እንደተገኘባቸው የኢትዮጵያ የጤና ጥበቃ ሚኒስቴር ገልጿል። በአጠቃላይ በሀገሪቱ በምርመራ ቫይረሱ የተገኘባቸው ሰዎች ቁጥር 210 መድረሱ ታውቋል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች 7 ወንዶችና 9 ሴቶች ሲሆኑ ከ20 እስከ 60 ዓመት ዕድሜ ክልል ውስጥ ያሉ መሆናቸውን የጤና ሚኒስቴር በዛሬው ዕለት በፌስቡክ ባወጣው ዘገባ አስታውቋል። ዛሬ በኢትዮጵያ በኮሮና ቫይረስ መያዛቸው ከተረጋገጠው 16 ሰዎች አንዱ ከሰሜን ወሎ ዞን መሆኑን የጤና ሚኒስቴር ገለጸ። ግለሰቡ በምስራቃዊ አማራ ክልል በኮሮና ቫይረስ መያዙ በምርመራ የተረጋገጠ የመጀመሪያው ሰው ሆኗል። መስፍን አራጌ ዝርዝሩን ያሰማናል።
የሆስፒታሉ ስራ አስኪያጅ ሲሳይ ተበጀ እንደገለጹት በቫይረሱ መያዙ ተረጋግጦ ለሕክምና ወደ ሆስፒታል የገባው ግለሰብ የ25 ዓመት ወጣት ነው። ከዚህ ቀደም ወደ መካከለኛው ምስራቅ ይመላለስ እንደነበረ የጉዞ ታሪኩን መረጃ አድርገው አስተያየታቸውን ይሰጣሉ ስራ አስኪያጁ።
ወልዲያ ጎብዬ ከምትባል አካባቢ ነው ትውልድ ቦታው። ወደ ሳውዲ አረቢያ በተደጋጋሚ የሚመላለስ ሰው ነው። አሁንም ወደ ሳውዲ አረቢያ ለመሄድ ሲል በሶማሌ ክልል አድርጎ ቦሳሶ ከምትባል ቦታ ነው ተይዞ ወደዚህ የመጣው። ህገወጥ መልኩ ሊወጣ ወልዲያ ዩኒቨርሲቲ ነው ኳራንታይን ሆኖ የቆየው። ምርመራ ከተደረገለት በኋላ የኮሮና ቫይረስ መኖሩ ከተረጋገጠ በኋላ በቀጥታ ወደ ቦሩ ሜዳ ሆስፒታል መጥቶ አሁን ክትትል እየተደረገለት ነው።
ግለሰቡ በቫይረሱ መያዙ ቢረጋገጥም ህመምና የቫይረሱ ምልክት እንደማይታይበት አያይዘው ገልጸዋል።
ደህና ነው፣ ብዙ ምልክቶቹ አይታዩበትም። አሁን ሐኪሞቹም እየተከታተሉት ነው፣ በጥሩ ሁኔታ ነው ያለው። እንግዲህ የመጀመሪያው ሰው ነው ለቦሩ ሜዳ ሆስፒታል ለኮሮና ቫይረስ ህክምና።
ከግለሰቡ ጋር ግንኙነት ያላቸውን ሰዎችስ?
ከቤተሰቡ ጋር ምንም አይነት ግንኙነት የለውም። እሱ ጋር የነበሩ ሰዎች አጋጣሚ ብዙ ነበሩ፣ ወደ 16 ሰው አካባቢ ይመስሉኛል፣ አልተሳሳትም። እነሱ ኔጌቲቭ እንደሆኑ ነው ያለኝ መረጃ።
በቫይረሱ ስለተያዘው ግለሰብ ዳራ ለማጣራት የሰሜን ወሎ ዞን ጤና መምሪያና የክልሉ ጤና ቢሮ አመራሮችን በስልክ ለማግኘት ጥረት አድርጌ ነበር። አንዳቸውም የእጃቸውን ስልክ ሊያነሱልኝ አልፈቀዱም። በተለይ አካባቢው ከፍተኛ ህገወጥ የሰዎች ዝውውር የሚስተዋልበት፣ ወደ አረብ ሀገራት በህገወጥ መንገድ ለመሻገር በአማራጭነት የሚጠቀሙበት በመሆኑ የስጋት ቀጠና ነው ይላሉ።
ይህን የታቀደ ነው። ከፍተኛ ሪስክም ያለበት ስጋት ያለበት ክፍል እንደሆነ ከአሁን በፊትም ገምግመናል። አሁንም ከጅቡቲም ከአፋርም በሶማሌም በኩል ተልሱ ካሉ የስጋት ቀጠና እንደሆነ ትኩረት ሰጥተን እንሰራለን የሚል ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የማላዊ ከፍተኛ ፍርድ ቤት የሀገሪቱ ፕሬዚደንት ፒተር ሙታሪካ እና የሀገሪቱ የምርጫ ኮሚሽን ምርጫን በሚመለከት ያቀረቡትን ይግባኝ አልተቀበለም። ከአንድ ዓመት በፊት ፕሬዚደንቱ ለሁለተኛ ጊዜ ያሸነፉበት ምርጫ እንደገና እንዲካሄድ የሀገሪቱ ሕገ መንግስታዊ ፍርድ ቤት የሰጠውን ብይን ከፍተኛው ፍርድ ቤት እንዲጸና አድርጓል። የማላዊ ሕገ መንግስታዊ ፍርድ ቤት የምርጫው ሂደት በከፍተኛ ደረጃ የተጭበረበረ ነበር በማለት የምርጫውን ውጤት ሰርዞ በ150 ቀናት ውስጥ እንደገና ምርጫ እንዲካሄድ ባለፈው የካቲት ወር በይኖ ነበር። የሀገሪቱ የምርጫ ኮሚሽን እና ፕሬዚደንት ሙታሪካ ታዲያ ለከፍተኛው ፍርድ ቤት ይግባኛሉ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ግንቦት 1 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ግንቦት 2 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ዕለቱ ቀዳሚ ዘገባ። በደቡብ ወሎና በደሴ ከተማ አስተዳደር አካባቢዎች የኮሮና ቫይረስን መዛመት ለመከላከል እየተደረጉ ያሉት ቅድመ ዝግጅቶች ተስፋ ሰጪ መሆናቸውን የአማራ ክልል ርዕሰ መስተዳድር ተናገሩ። ርዕሰ መስተዳድሩ ተመስገን ጥሩነህ የተጠናከሩ የመከላከል ስራዎች እየታዩ ቢሆንም ዋጋ የሚያስከፍሉ መዘናጋቶችም እየተስተዋሉ መሆኑን አስገንዝበዋል። በአካባቢው የስራ ጉብኝት በማድረግ ላይ የሚገኙት ርዕሰ መስተዳድሩ ወሎ ዩኒቨርሲቲ ያዘጋጀውን የናሙና መመርመሪያ ላብራቶሪም መርቀዋል። ዩኒቨርሲቲው ለባህር ዳርና ለእንጅባራ አካባቢዎችም የመመርመሪያ መሳሪያዎችን አበርክተዋል። መስፍን አራጌ ተከታትሎታል።
ለቀናት በዘለቀው የርዕሰ መስተዳድሩ የስራ ጉብኝት ከልማትና መሰል ተግባራት ባለፈ በደቡብ ወሎና በደሴ ከተማ አስተዳደር የሚካሄዱ ኮሮናን የመከላከል ተግባራት ተቃኝተዋል። ርዕሰ መስተዳድሩ ተመስገን ጥሩነህ እንደሚሉት ህዝቡ የመረጃ ችግር የለበትም። መንግስታዊ ተቋማትም ወረርሽኙን ለመከላከል የሚያደርጉት ጥረት አበረታች ነው።
ህዝቡ ስለ ቫይረሱም ያውቃል፣ በመንግስት የተሰጡ አጠቃላይ ማሳሰቢያዎችንም ያውቃል። የሃይማኖት አባቶችም፣ የአገር ሽማግሌዎችም፣ የጤና ባለሙያዎችም፣ የመንግስት የስራ ኃላፊዎችም ይህንን ቫይረስ በተመለከተ ሁሉም ሰው እንዲጠነቀቅ እያደረጉ እያስተማሩ ነው ያሉት። አሁን በምንገኝበት የረመዳን ጾምም ራሱ መስጊዶች ተዘግተው ሁሉም ሰው በቤቱ ሃይማኖታዊ ስርዓትን እያከበረ ያለበት ሁኔታ ላይ ነው።
በቀጠናው ለኮሮና ህሙማን የህክምና አገልግሎት እንዲሰጥ የተዘጋጀውን የቦሩ ሜዳን መጀመሪያ ደረጃ ሆስፒታል የጎበኙት ርዕሰ መስተዳደሩ አስተያየታቸውን አክለዋል።
አጠቃላይ ዝግጅቱ በጣም ጥሩ ሆኖ ነው ያየ ነው። ወደ 100 አልጋዎች ተዘጋጅተዋል። አይሲዩ ክፍልም ሁሉንም ከአገባብ ጀምሮ አጠቃላይ ሁኔታው ጥሩ ሆኖ የተዘጋጀ ነው። እንግዲህ ነገ ከነገ ወዲያ ምናልባት ታካሚዎች የሚኖሩ ከሆነ ደግሞ ከዚህ የበለጠ ማስፋፋት የሚቻልበት እድል እንዳለም አይተናል። የሆስፒታሉ ማኔጅመንትም አጠቃላይ ቦርዱም ከተማ አስተዳደሩም ዞኑም ያደረጉት ርብርብ በጣም ጥሩና ተስፋ ሰጪ ሆኖ ነው ያየ ነው።
እስከ 300 ህሙማንን የመቀበል አቅም ቢኖረውም በ100 አልጋዎች ስራውን ለመጀመር ዝግጅቱን ያጠናቀቀው የቦሩ ሜዳ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ ሲሳይ ተበጀ የርዕሰ መስተዳድሩ ጉብኝት ጠቀሜታ አለው ይላሉ።
በእኛ አቅም የሚሟሉትን ማሟላታችንና የቀሩን ከእኛ አቅም በላይ የሆኑ ችግሮቻችንን ለይተን በሚመለከታቸው አካላት ጋር ተወያይቶ መፍትሄ የሚያመጡበት ሁኔታ ነው ይኖራል ብለን የምንወስደው።
የህክምና ባለሙያዎች ሙያዊ ኃላፊነታቸውን ለማበረከት የዜግነት ግዴታቸውን ለመወጣት በሙሉ ልብ ቢዘጋጁም ለእነሱ መሟላት የሚገባው የህክምና አልባሳት ግን አልተሟላም ነው የተባለው።
ይሄ ወረርሽኝ እየሰፋ ከመጣ ለሙያተኛው በቂ የሆነ አልባሳቶች መኖር መቻል አለበትና መጋዘን ላይ መቀመጥ መቻል አለበትና አሁን ላይ ትንሽ ናቸው ያሉት፣ በቂ አይደሉም።
የአልባሳት አቅርቦት እጥረቱ ቅድሚያ የሚሰጠው የቤት ስራ መሆኑን ርዕሰ መስተዳድሩ አስምረውበታል።
የቅድሚያ የምንሰጠው የህክምና ባለሙያዎች አልባሳትን በተመለከተ ያው ባለን አቅም ደግፈን በአጋጣሚ የቫይረሱ ተጠቂ አካል እንኳ ቢመጣ እነሱንም ጉዳት ላይ ሳንጥል ትሪት ማድረግ እንድንችል እነሱን ፈጥነን የምናሟላ ይሆናል።
በሆስፒታሉ ስራ አስኪያጅ ከተነሱት እጥረቶች መካከል የህክምና መስጫ ቁሳቁሶችም ይገኙበታል።
በተለይ በጽኑ ህሙማን የታመሙ ታካሚዎችን ለማከም የሚያስፈልጉ የሜካኒካል ቬንትሌተር፣ ፔሽንት ሞኒተር፣ ሰክሽን ማሽን፣ ኦክሲጂን እስከ አክሰሰሪ ኢንተርቪው እነዚህ የመሳሰሉት በጣም በርካታ ይፈልጋልና እነዚህ በከፍተኛ አመራሩና በክልሉ መንግስት በጤና ቢሮ በመተጋገዝ ሊፈቱልን የሚችሉ ናቸውና እነዚህን ችግሮቻችንን ያሳየንበት ነው። ለኛ በጣም ጥሩ ነው። ሰመስተዳድሩ መጥተው በመጎብኘታቸው በርካታ ችግሮቻችን ይፈታሉ። እንደገና ተቋማታችንንም ምን ላይ ነው ዝግጅቱ እንዴት ነው የሚለውን በማየታቸው እኛ በጣም ደስተኞች ነን።
ሰመስተዳድሩ ሀገራዊና ለመቀፋይ ጥረቶች እንዳሉ አምነው መንግስት ጥረቶቹን ደረጃ በደረጃ ያሟላል ብለዋል።
የቬንቲሌሽን ችግር ያው ሀገራዊም ክልላዊም ችግር እንደሆነ እናውቃለን፣ ዓለም አቀፋዊ ችግርም ነው። እነዚህ መሳሪያዎች ታማሚ በተገኘ ጊዜ ቶሎ ተሟልተው ወደ ሕክምና የሚገባባቸው ስለሆኑ ወደዚያ የሚያደርስ ነገር ሲኖር ባለ አቅም ለማሟላት እንረባረባለን።
በዞኑና በከተማ አስተዳደሩ እየተካሄዱ ያሉትን ጥረቶች ቢያደንቁም በህዝቡ ዘንድ የሚስተዋለው መዘናጋት የህይወት ዋጋ እንዳያስከፍል ስጋት አላቸው እርሰ መስተዳደሩ። እናም አካላዊ ቅርርቦሽንና ለአደጋ የሚዳርጉ መሰባሰቦችን ለመቀነስ የወጡ ህጎች ደረጃ በደረጃ ተግባራዊ ይሆናሉ ብለዋል።
ከዚህ በኋላ ደረጃ በደረጃ ምናልባት መንግስትም እርምጃዎችን ወደ መውሰድ እና እነዚህ በአስቸኳይ ጊዜ አዋጁ የወጡ ህጎችን ደግሞ ወደ መተግበር እንቅስቃሴ እንገባለን ማለት ነው። አጠቃላይ ቫይረሱን ስርጭት እያየን እና ህብረተሰቡ ይህንን ማሳሰቢያ ተገንዝቦ ስራውን እየሰራ ግን ደግሞ መደበኛ መደረግ ያለባቸውን የጥንቃቄ እርምጃዎች ለራሱም ሲል ለቤተሰቡም ሲል ለማህበረሰቡም ሲል እነዚህን ጥንቃቄዎች መውሰድ እንዳለበት በዚህ አጋጣሚ ማሳሰብ ፈልጋል።
ርዕሰ መስተዳደሩ ወሎ ዩኒቨርሲቲ ያዘጋጀውን የኮሮና ቫይረስ መመርመሪያ ላቦራቶሪ መርቀው ከፍተዋል።
ዶክተር አባተ ጌታውን የወሎ ዩኒቨርሲቲ ፕሬዚዳንት ዛሬ የአማራ ብሔራዊ ክልላዊ መንግስት ጉብኝቱ ወቅት እናንተ ያዘጋጃችሁት ላቦራቶሪ ተመርቋል።
ከፌዴራል ከክልል እዚህ ደሴ ከተማ ያሉ እነሱ የተሳተፉበት አድርገን የጨረስነውን ሁለቱን ዛሬ እዚህ አስመርቀናል። ለባህር ዳር ዩኒቨርሲቲ አንዱን ባህር ዳር ላይ ጥረት ነበርና አንዱን ፒሲአር ማሽን፣ ሁለተኛውን ደግሞ እንጅባራ አካባቢ ላይ ኬዙ ተከስቶ በገበያ ላይ ስላጡ ሁለተኛውን ፒሲአር ማሽን ደግሞ ለዛ በመስጠት ሁለቱ እዚህ ሁለቱ ደግሞ አንዱ ባህር ዳርና አንዱ እንጅባራ አገልግሎት ላይ እንዲውሉ እየተደረገ ነው ያለው። ደሴ ከተማ ላይ አራት አለ ማለት ነው። አሁን እንግዲህ
ከእጅና ከእግር ንክኪ ነጻ የሆነ የእጅ መታጠቢያ አልባሳትንና ሙሉ አካልን በኬሚካል የሚያጸዳ ቴክኖሎጂን የለይቶ ማቆያ ክፍሎችንና የሕክምና ባለሙያዎች ልዩ ማረፊያን ጨምሮ የተለያዩ ቅድመ ዝግጅቶችን ጎብኝተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ለዘገባው መስፍን አመሰግናለሁ። በትግራይ ክልል ከትናንት በስቲያ ሐሙስ ለኮሮና ቫይረስ መጋለጣቸው በምርመራ ከተረጋገጠው 4 ሰዎች ጋር የቅርብ ንክኪ ነበራቸው የተባሉ ሌሎች 56 ሰዎች ወደ ለይቶ ማቆያ ማዕከል እንዲገቡ መደረጉን የክልሉ ጤና ቢሮ አስታወቀ። ከጅቡቲ ወደ መቀሌ የመጡት እነኚህ ሰዎች ለቫይረሱ መጋለጣቸው በምርመራ ከመረጋገጡ በፊት ከለይቶ ማቆያው እየወጡ ከሰዎች ጋር ግንኙነት እንደነበራቸውም ታውቋል። የጤና ቢሮ ኃላፊ ዶክተር ሃጎስ ጎደፋይ ለአሜሪካ ድምጽ እንደተናገሩት ለቫይረሱ መጋለጣቸው በምርመራ የተረጋገጡት ሰዎች ምንም አይነት የህመም ምልክት አላሳዩም ነበር ብለዋል። በለይቶ ማቆያ ማዕከል የሚታየውን ክፍተት ለማስተካከል ስራ እየተሰራ መሆኑን ከትናንት በስቲያ አንስቶም በሁሉም ማዕከላት ጥብቅ የቁጥጥር ስራ እየተካሄደ መሆኑን ገልጠዋል። ለቫይረሱ መጋለጣቸው በምርመራ ስለተረጋገጠው ሰዎች ከነሱ ጋር ግንኙነት ስለነበራቸው ሌሎችና ሌሎችም ተያያዥ ጉዳዮች ሙልጌታ አስፋሃ የጤና ቢሮ ኃላፊውን አነጋግሮ ተከታዩን አሰናድቷል።
በትግራይ ክልል ለመጀመሪያ ጊዜ 4 ሰዎች በኮሮና ቫይረስ እንደተያዙ ከተገለጸ በኋላ የሰዎቹ እንቅስቃሴ ሁኔታ አነጋጋሪ ሆኗል። 4ቱ ሰዎች ከጅቡቲ ወደ ትግራይ ከገቡ በኋላ ከጅቡቲ የሚገቡ ተሽከርካሪዎች ማህበር በሚያዘጋጀው በአስገዳጅ ለይቶ ማቆያ ማዕከል ገብተው የነበሩ ሲሆን ነገር ግን ከማዕከሉ እየወጡ ይንቀሳቀሱ እንደነበር መረጃ አግኝተናል ብለዋል የክልሉ ጤና ቢሮ ኃላፊ ዶክተር ሃጎስ ጎደፋይ። ከሰዎቹ ጋር ግንኙነት የነበራቸው ሰዎች እስከ ትናንትና ሌሊት ከጸጥታ ኃይሎች ጋር በመተባበር ወደ ለይቶ ማቆያ ማዕከል መግባታቸው ገልጸዋል።
ሕዝቶም 4 ረኪብናዮም ዘለና መናእሰ እዮም ሰለስተ ተሓጋገዝቲ እዮም ተሓደ ሹፌር እዩ።
አሁን ያገኘናቸው 4 ሰዎች ወጣቶች ናቸው። 3ቱ የአሽከርካሪ ረዳት ሲሆኑ አንዱ አሽከርካሪ ነው። ምንም ምልክት አላሳዩ። አጠቃላይ ሁኔታቸውም ስናጠና አምሽተናል። 56 ከሰዎቹ ጋር የቅርብ ንክኪ የነበራቸው ተለይተው ወደ ማቆያ ማዕከል እንዲገቡ ተደርጓል። ከማቆያ ማዕከል ሊወጡ አይገባም። ነገር ግን በዛ ያየነው ስህተት ሰዎቹ ከማዕከሉ እየወጡ ሲንቀሳቀሱ ነበር። ምግብ ለማግኘት በማለት እቃ ለማራገፍ ወደ ጋራጅ ሲወጡ ነበር። ነበር። በዚህ ላይ ግንኙነት የነበራቸው ፈልገን ወደ ማቆያ እንዲገቡ አድርገናል። በተለይ ሼፌሩ ደግሞ ብዙ እንቅስቃሴ አድርጓል። ወደ ቤቱም ሂዶ ከቤተሰቦቹ ጋር ተገናኝቷል። ስለዚህ እነዚህ ግንኙነቶች ተጠንተው ንክኪ የነበራቸው ሰዎች ወደ ማቆያ እንዲገቡ ተደርጓል ነው ያሉት። ቫይረሱ የተገኘባቸው ሰዎች ምንም ምልክት ያልታየባቸው ነበር ያሉት ዶክተር ሀጎስ በአሁኑ ጊዜ በመልካም ጤንነት እንደሚገኙ ማስታውቀዋል። ሰዎቹ ከለይቶ ማቆያ ማዕከል እየወጡ ይንቀሳቀሱ ከነበረ ተጠያቂው ማን ነው ብለን ዶክተር ሀጎስ ጠይቀን እነርሱ ሰዎቹ ራሳቸው እነርሱን የሚያስተባብር ማህበርና የጸጥታ አካላት ናቸው ብለዋል ዶክተር ሀጎስ። ሁሉም ሰው ሊነቃ ይገባል ያሉት ዶክተር ሀጎስ ምልክት የማያሳዩ ሰዎች ቫይረሱን ሊያስተላልፉ እንደሚችሉም መረዳት ያስፈልጋል ብለዋል። በቅርቡ በቫይረሱ የመከላከል ስራ መቀዛቀዝ እየታየ ነው ያሉት ኃላፊው ሊስተካከል እንደሚገባም አንስተዋል። ዶክተር ሀጎስ እንደተናገሩት ከትናንት ጀምሮ በሁሉም ማዕከላት ጥብቅ ቁጥጥር እየተካሄደ መሆኑን አንስተዋል።
ምርመራ ዘይገበሩ ኣካላት ካብ ጅቡቲ ካብ ተፈላለየ ከባብታት ተልዮም እውን ናብ 62/44 ክድውሉ ክኽእሉ ኣሎ።
ምርመራ ያላደረጉ ከጅቡቲና የተለያዩ አካባቢዎች የገቡ ካሉ ወደ 62/44 መደወል አለባቸው። ደውለው የመጡበት ቀን ገልጸው ማማከር አለባቸው። በዚህ መንገድ መሄድ ያልፈለጉ የተደበቁ ካሉም ህብረተሰቡ ሊያጋልጣቸው ይገባል ለራሱ ጤንነት ሲል። እንደዛ አድርገን ነው መከላከል የምንችለው። ከሁሉም በላይ ወደ ክልሉ የሚያስገቡ ድንበሮች ጥብቅ ክትትል ማድረግ ይገባናል። ምን ያህል ዋጋ እንደሚያስከፍል እንኳን አንድ ይህንን ተግባር ከብዙ ሰዎች ግንኙነት ያለው ማሳያ ነው ብለዋል። እስካሁን በኢትዮጵያ የምርመራ ውጤቶች በፌዴራል ጤና ጥበቃ ሚኒስቴር እየተገለጸ ነበር። በትናንትናው ዕለት ለምን በክልሉ እንዲገለጽ ተደረገ ብለን ለዶክተር ሀጎስ ጠይቀን የጤና ጥበቃ ሚኒስቴር የ24 ሰዓታት ውጤት ይፋ ካደረገ በኋላ የተገኘ ውጤት በመሆኑ ለሚመለከታቸው የፌዴራል ተቋማት በማሳወቅ ነው ለህዝብ ይፋ ያደረግ ነው ብለዋል።
አይና ይጸቅም ዝብል ነገር ናይ ምምዛን ጉዳይ እዩ ዝኸውን ማለት እዩ ተዘይ ኮይኑ ሕብሬታ ብኡምውፁን ዓና ምንም ፀገም ዘብልና ኣይኮነ ንግሆቶ ዝኸውን ተንፈልጦ ነርና
የትኛው ነው የሚጠቅም በሚል የመመዘን ጉዳይ ነው የሚሆነው። መረጃው በእነሱ ቢወጣ ለእኛ ምንም ችግር የለውም። ጠዋት መረጃውን ቢገኝና እነሱ ቢያወጡት ምንም ችግር አይኖረውም ነበር። ስለዚህ እነሱ አንድ ጊዜ የ24 ሰዓት ውጤት መረጃው ለቀዋል። ተመልሰው በዛ ቀን ሁለተኛ መረጃ ይፋ አያደርጉም። በነገታው ነው የሚያሳውቁት። እኛም እሱን መጠበቅ አንችልም፣ ምክንያቱም ለህዝባችን አደጋ ስለሆነ። ከሁሉም በላይ ለህዝባችን ስለምናስቀድም በዚህ መሰረት ህዝባችን እንዲያውቀው ሌሎችም እንዳይጠቀሙለት በመደበኛ መንገድ ሚዲያ ጠርተን ይፋ አድርገናል። እኔም ወደ ሚዲያ ከመቅረቤ በፊት ለሚመለከታቸው የፌዴራል ባለስልጣናት መረጃው ልኬያለሁ፣ እነሱም አመስግነዋል። ከዚህ ውጭ ሌላ የፖለቲካ መልክ ማስያዝ ትክክል አይደለም። በህክምና ህዝብ እንጂ ፖለቲካ አይቀድምም ነው ያሉት ዶክተር ሀጎስ ጉድፋይ። በትግራይ ክልል የኮሮና ምርመራ በተጠናከረ መንገድ እንደሚካሄድ ገልጸው በዛሬው ዕለትም በአክሱም ከተማ የምርመራ ማዕከል ስራውን ይጀምራል ብለዋል። በሁሉም የክልሉ ዞኖች የምርመራ ስራ እንዲጀመርም እየተሰራ መሆኑን አንስተዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ከመቀሌ ወደ አዲስ አበባ ይመልሰናል። ኢትዮጵያ የኮሮና ቫይረስ ወደ ግዛቷ ከገባበት ካለፈው መጋቢት አንስቶ በአንድ ቀን ሲዘገብ የመጀመሪያውን ትልቁን አዲስ ለቫይረሱ የተጋለጡ ሰዎች አሃዝ ከትላንት በስቲያ ሐሙስ ይፋ ማድረጓን ተከትሎ እስክንድር ፍሬው የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳን አዋይቶ ለዛሬ በቀጠሮ ነበር ቀሪውን ያሳደረው። ዶክተር ተገኔ በቀደመው የሙልጌታ ዘገባ ለተወሳውና በዕለቱም በትግራይ ክልል ለኮሮና ቫይረስ መጋለጣቸው የተረጋገጡ 4 ሰዎች መታወቁ በተናጠል በክልሉ ይፋ መደረጉን ተንተርሶ እስክንድር ላነሳላቸው ጥያቄ በሚሰጡት ምላሽ ይጀምራሉ።
የአገር አቀፉ ጠዋት ላይ ሪፖርት የተደረገው እና ትግራይ ክልል ሪፖርት ያደረገው ዘግይቶ ነው። አንድ ኦንላይንም ማየት ይቻላል። ጠዋት የወጣው የ25ቱ ላይ አልተካተተም፣ ትግራይ ክልል አሁን ላይ ሪፖርት ያደረገው ማለት ነው። ስለዚህ ኢትዮጵያ 25 ብቻ ነው ማለት አንችልም። የመናበብ ችግር ግን ተከስተዋል። እሱን ከክልሉ ጋር እየተነጋገርን ነበረ። ለወደፊቱ በተናበበ መልኩ የሁሉም ክልሎች ትግራይን ጨምሮ እንደ ሀገር አቀፍ እንዲገለጽ እና ሰዓቱን ጠብቆ አንዳንድ ቦታ ላይ ለዚህ የሚዳርጉ ነገሮች ሊኖሩ ይችላሉ። ለምሳሌ የላብራቶሪ ውጤት ቶሎ ያለመድረስ አንዱ ምክንያት ሊሆን ይችላል። እዚህ በኋላ ግን በተናበበ መልኩ በጋራ ሆነን እንደ ሀገር አቀፍ መገለጹ ጠቃሚ ስለሚሆን በዛ መልኩ ከክልሉም ጋር ተነጋግረናል። የ25ቱ ጠዋት ላይ ነበረ ረፋዱ ላይ የተገለጸው። ይሄኛው ደግሞ ዘይቶ ከሰዓት በኋላ ነው ሪፖርት የተደረገው። ከዚህ አንጻር የተፈጠረ ክፍተት ነው
ዶክተር ተገኔ ክልሎች አሁን በየክልሉ መመርመሪያዎች አሉ። አሁን ኮሮና ቫይረስ መመርመሪያ ላቦራቶሪዎች አሉና ክልሎች የየራሳቸውን ይፋ ማድረግ ይችላሉ ማለት ነው። እንደዚህ አሁን እስካሁን ባለኝ ግንዛቤ ተጠቃሎ በጤና ሚኒስቴር ነው የሚገለጸው ይባል ስለነበረ አሁን ነገ ሌሎችም ክልሎች የየራሳቸውን ይፋ ማድረግ ይችላሉ ማለት ነው።
ዳገራ አቀፍ ሲገለጽ ተቀመጣው የጎላ ነው የሚሆነው። ኮንፊውዥንም አይፈጥርም። ያዘጋጀነው ፕሮቶኮልም የመጀመሪያው ድራፍት አልቆ ባለፈው ክልሎች ለሁሉም ክልሎች ተልኮ ኮሜንት አድርጓል። የሚሰጡ መረጃዎች በአገር አቀፍ ደረጃ ሴንትራላይዝድ ተደርጎ እንዲሰጥ ነው ፕሮቶኮሉን የሚያስቀምጠውና በዛ መሰረት ሁሉም ክልሎች ያን ተግባራዊ እንዲያደርጉ እየተነጋገርን ነው። ይስተካከላል የሚል እምነት አለኝ። በአጠቃላይ ግን የሪፖርቱ ላይ ግን ለውጥ አያመጣም። ትግራይ ክልል 4 ሪፖርት አድርጓል። እዚህ ጋር 25 ነው ሲደመር 29 ሪፖርት ተደርጓል ማለት ነው። በአገራችን
አንዳንድ ለይቶ ማቆያዎች ላይ የተፈጠሩ ስህተቶች በአንድ ለይቶ ማቆያ በተለይ አሁን ባለን መረጃ በሞያሌ ለይቶ ማቆያ የነበረና ናሙና የተወሰደለት ከኬንያ የተመለሰ የ25 ዓመት ኢትዮጵያዊ ውጤቱ ሳይገለጽ ከማዕከሉ እንዲወጣ በመደረጉ የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው የተጠቀሙትን ቋንቋ ልጠቀምና በኮሮና ቫይረስ ላይ የምናደርገውን ወረርሽኙ ለመከላከል የምናደርገውን ጥረት አወሳስቦብናል ብለዋል። ነገሮችን አወሳስቦብናል ብለዋል እና ከዛ ሰው ጋር የተገናኙ በርካታ ሰዎች ኳራንታይን ማለት መለይቶ ማቆያ እንዲገቡ ተደርገዋል። ይፋ ከተደረጉት በከምባታ እና ሀዲያ ዞኖች ከተገኙት በቫይረሱ የተያዙ ሰዎች መካከልም ሁለቱ ከዛ ግለሰብ ጋር ንክኪ የነበራቸው እንደሆኑ ነው እየተገለጸ ያለው። አንደኛ ይህ መረጃ እውነት ነው ወይ? ከዛ ግለሰብ ጋር ንክኪ የነበራቸው ናቸው ወይ ሁለቱ ሰዎች? ሁለተኛ ለይቶ ማቆያው ያንን ማድረጉን እንዴት ታዩታላችሁ? ጤና ሚኒስቴር ለይቶ ማቆያዎች ላይ እንደ አይነት ሲሰራ ምንድነው የሚወስደው እርምጃ? ዶክተር ተገኝ
ክልል ፕሬዝዳንት ደረጃ ተገልጿል። ውጤቱ ሳይገለጽ ሳይታወቅ መለቀቁ ስህተት እንደነበረ ክልሉ አስቀምጧል። እኛም ያንን ነው የምናምነው። በጣም ስህተት ነው። ለይቶ ማቆያ ላይና የኳራንቲን ሴንተሮች ላይ የገቡ ሰዎች በልዩ ጥንቃቄ ክትትል ሊደረግላቸው የጤና ክትትል እንዲሁም ደግሞ እንደዚህ አይነት ስህተቶች ክፍተቶች እንዳይፈጠሩ የሚመለከታቸው በአካባቢ ላይ የሚሰሩ አካላት በሙሉ በጣም ከፍተኛ ጥንቃቄ የተሞላበት ክትትል ማድረግ ይጠበቅባቸዋል። ይሄ ለራሳቸውም ጭምር ነው፣ ለታካሚዎቹም ጭምር ነው፣ ወይ ደግሞ ለክትትል ለሚደረግላቸው ሰዎችም ጭምር ነው። ለዛ ብቻ ሳይሆን ግን ለሀገር መታሰብ መቻል አለበት፣ ለሕዝብ መታሰብ መቻል አለበት እና እንደዛ አይነት ክፍተቶች ፍጹም መደገም የለባቸውም። ይሄ ክልሉም የሰጠው መግለጫም ትክክለኛ ነው እና በዚህ መልኩ ሊታረምና ከፍተኛ ጥንቃቄና እርምት እርምጃዎች መወሰድ አለባቸው የሚል እምነት ነው። እኛም ያለ
ቅድም መናበብ የሚል አንስተዋል እና እንደ አይነት ስህተቶች ሲፈጠሩ አሁን በለይቶ ማቆያው የተፈጠረው አይነት ምን አይነት እርምጃዎች ናቸው የሚወሰዱት? ዶክተር ተገኔ በእናንተ በኩል በጤና ሚኒስቴር በኩል እንግዲህ ምን አይነት እርምጃዎች ናቸው የተወሰዱት? ይህን በተመለከተስ ምን ተደርጓል?
የተለያዩ እርምጃዎች ይወሰዳሉ። በክልል ደረጃ የሚወሰዱ እርምጃዎች ይኖራሉ። ዋናው ነገር ግን ማስተካከያ እርምጃ፣ የእርምት እርምጃ ነው መወሰድ ያለበት። የተፈጠረው ስራ ውስጥ ክፍተት ሊፈጠር ይችላል፣ ስህተትም ሊፈጠር ይችላል። ያ ስህተት እንዳይደገም ሊያስተምር የሚችል እርምጃ መወሰድ አለበት የሚል እምነት ነው ያለን። ምክንያቱም ደግሞ ህይወት ላይ አይቀለድም። በጣም ከፍተኛ ጥንቃቄ የተሞላበት አካሄድ ነው የሚያስፈልገው እና የሚመለከተው አካል ከፌዴራል ጀምሮ እስከ ታች እስከ ወረዳ ድረስ ያለው መዋቅር በዚህ ላይ በጣም ትኩረት ሰጥቶ መከታተል ያስፈልጋል። የሚያጠቡ ሰዎች አንዳንዱ ባለማወቅ ሊሆን ይችላል፣ አንዳንዱ ደግሞ ሆን ብሎ እያወቀም ሊሆን ይችላል። ያንን አጣርቶ አስፈላጊውንና ተገቢውን እርምጃ መውሰድ ይጠበቅበታል በየደረጃ ያለው አካል።
የመጨረሻ ጥያቄ አደርጋለሁ ዶክተር ተገኔ፣ አውቃለሁ ከተጣበበ ጊዜዎት ላይ ቀንሰው ነው ይሄን ቃለ መጠየቅ እያደረጉ ያሉት። ኢትዮጵያ ውስጥ የቫይረሱ ስርጭት በተለይ ክረምት ላይ ሐምሌ ላይ ሰኔ ላይ የበለጠ አሳሳቢ ሊሆን እንደሚችል እየተገለጸ ይገኛል በተለያዩ ወገኖች። ይሄ የእናንተ ድምዳሜ ነው? የእናንተ ግምገማ ነው? በዚህ ላይ አስተያየት ስጡኝና በዚያ በቃል።
ካልተሰራ የከፋ ሁኔታ ሊመጣ ይችላል።
ሰኔና ሐምሌ ነው ግምገማችሁ?
ይህ ከዛሬ ጀምሮ እየጨመረ ነው። ሐምሌ ነሐሴ ይጠብቃል ብለን መዘናጋት አያስፈልግም። ከነገ ጀምሮ ሊፈጠር ይችላል ጥንቃቄ ካልተወሰነ። ዋናው መድኃኒቱ ጥንቃቄ ነው አይደለም? የኮሮና ቫይረስ ያንን መዘናጋት አያስፈልግም። ግድ ሰኔና ሐምሌ ወይ ደግሞ ነሐሴ መስከረም አንልም። አሁኑኑ ጥንቃቄ ማድረግ ነው። ለነገ የምናሳድረው ምንም አይነት ምክንያት የለም። ስለዚህ ጥንቃቄ፣ አሁንም ጥንቃቄ፣ አሁንም ጥንቃቄ። ክብርት ሚኒስትራችን ይህንን በደንብ ገልጸዋለች ትናንትና። በዛ መሰረት ጥንቃቄ ያስፈልጋል የምል ነው። እኛ ደጋግመን ይኸው በአንድ ቀን 25 ሪፖርት ተደርጓል። ነገ ምን ሊፈጠር እንደሚችል አናቅም። በራስ ላይ እርምጃ መውሰድ ነው። መንግስትን መጠበቅ አያስፈልግም። የመንግስት የጸጥታ አካልን መጠበቅ አያስፈልግም። የሚመለከተው የመንግስት አካል ቀንና ሌት መስራት አለበት። ይህንን አምናለሁ። ህብረተሰቡ ግን ራስን በራስ የመቆጣጠርና ተገዢ መሆን የሚተላለፉ መልእክቶችን ተግባራዊ የማድረግ ስራ በጣም አስፈላጊ ነው።
ዶክተር ተገኔ ረጋሳ የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ስለሰጡኝ ማብራሪያ በአሜሪካ ድምፅ ሬዲዮ አድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ለተሰጠኝ እድል።
እስክንድር ለዝግጅቱ አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ኢትዮጵያና ኬንያ ድንበር ያሻግረናል። ኮቪድ-19ና ህገወጥ እንቅስቃሴ በቦረና ዞን ይለናል። ገልሙ ዳዊት ከናይሮቢ ባጠናቀረው በተከታዩ ዘገባው ህገወጥ የድንበር ትልልፍ አለመቆሙ አሳሳቢ መሆኑን የሞያሌ ወረዳ ጤና ቢሮ ኃላፊ አስታውቀዋል። ለኮሮና ቫይረስ መጋለጡ ትናንት የተረጋገጠ ግለሰብ እንዳለም ገልጠዋል። ግለሰቡ በሞያሌ አልፎ ወደ ትውልድ መንደሩ ሲሄድ በቅርበት የተገናኛቸውን ሰዎች በመለየት ላይ መሆናቸውን የጤና ቢሮ ኃላፊው ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ዝርዝሩን ይዘዋል።
የኮቪድ-19 ታማሚ መሆኑ በጤና ሚኒስቴር በተደረገ ምርመራ የተረጋገጠው የቦርና ዞን ነዋሪ ድንበሩን በህገወጥ መንገድ አቋርጦ የገባ መሆኑን የሞያሌ ወረዳ ጤና ቢሮ ኃላፊ አቶ አብዱ ባዋቆ ገልጸዋል። ተደብቆ ነው በሞያሌ በኩል የገባው። ከገባ በኋላ ደግሞ ወደ ለይቶ ማቆያ ቦታ ሳይገባ ወደሚኖርበት ጉሞሌ ወረዳ አለፈ። ማንም ሳያውቅበት ነው በዚህ በኩል ያለፈው ብለዋል ኃላፊው። ግለሰቡ ከሳምንታት በፊት ከሰሜን ምስራቅ ኬንያ ወደ ሀገር መመለሱን የወረዳው አስተዳዳሪ አቶ አብዲ ደንጋ አረጋግጠዋል። ቤተሰብ ለቀበሌ አስተዳደር ባደረገው ጥቆማ ከሳምንታት በፊት ወደ ለይቶ ማቆያ ቦታ አስገብተው ሲከታተሉት እንደነበር አስተዳዳሪው ለአሜሪካ ድምጽ ገልጸዋል። ሁለት ሆኖ ነው ከያቤሎ በመኪና የመጡት። ከዚያ በሞተር ብስክሌት ወደ ቀብሪያቸው ሄዱ። ቤታቸው አድረው በነጋታው ነው ከቤታቸው ወደ ለይቶ ማቆያ እንዲገቡ ያደረግ ነው። በአንደኛው ላይ ቫይረሱ ሲገኝ፣ ሌላኛው ግን ነጻ ሆነዋል። ከቤተሰቦቹ ያገኛቸውን ሁሉ ለይተናል። ወደ 15 የሚሆኑ ሰዎችን ወደ ለይቶ ማቆያ አስገብተናል ይላሉ የወረዳው አስተዳዳሪ። በኮቪድ-19 መያዙ የተረጋገጠው ግለሰብ ወደ ሞያሌ ሆስፒታል የተላከ ሲሆን የጤናው ሁኔታ አሁን አሳሳቢ አለመሆኑን የሞያሌ ሆስፒታል ሜዲካል ዲሬክተር ዶክተር ገዛኝ ሼቴ ገልጸዋል።
ቴስት ለምናደርገው አሁን የጤንነትን ሁኔታ ማከታተል ነው።
ሆስፒታሉ ካሉት የመተንፈሻ ድጋፍ መስጫ መሳሪያዎች አንደኛው ለጥገና ከተላከበት አዲስ አበባ እንዲደርስላቸው የጠየቁ መሆናቸውን ዶክተር ገዛኝ ተናግረዋል። በአካባቢው የኮቪድ-19 ህሙማን ለመቀበል የተዘጋጀው የሞያሌ ሆስፒታል እስከ 75 ህመምተኞችን አስተኝቶ ማከም እንዲችል ተደርጎ መሰናዳቱንም ዳይሬክተሩ ገልጸዋል። በአካባቢው ለቫይረሱ መዛመት በር የሚከፍተው የኢትዮ ኬንያ ድንበር ተዘግተዋል ቢባልም እስካሁን አለመዘጋቱ መሆኑን የሞያሌ ወረዳ ጤና ቢሮ ኃላፊው አቶ አብዱባ የጠቆሙ ሲሆን የሞያሌ ወረዳ የመንግስት ኮሚኒኬሽን ቢሮ ባልደረባ የሆኑት አቶ ብርሃኑ ጎና ደግሞ መንግስት ድንበሮቹን ቢዘጋም የአካባቢ ነዋሪዎች ግን ለህጉ ተገዢ አልሆኑም ብለዋል።
አማ ኡማኒ ገማፍጋም ጅሮ ወልፋካታ ወሰባብሰብ ነሚን ባይሄን ወልቄሳ ስሪፋች ኬስ ጅሮ ወልራ።
በሁለቱ ሀገሮች ድንበር አካባቢ የሚኖሩት ህዝቦች ተመሳሳይ ናቸው። አሁን የቀረን አማራጭ አንዱ ወደ ሌላው ድንበር እንዳይተላለፍ ማሳመን ነው። የአካባቢው አስተዳደርና ስራ ላይ ያለው ኮማንድ ፖስት ይህንን ተግባራዊ ማድረግ አለባቸው ይላሉ አቶ ብርሃኑ።
ከመካናን ኮማንድ ፖስትን ልጅነው ይሳ ለምን ወልቄ ሰጠ አኪን ደም ጠው ማለት ወንዲቤኔ አማራጭ ያስላሉ ታን እንጅሮዳ።
በሰርጎ ገብ ድንበር አቋርጠው ወደ ሀገር የሚመለሱትን ሰዎችን ለመቆጣጠር የወረዳው አስተዳደር ከነዋሪዎች ጋር በቅርበት እየሰራ መሆኑን የሞያሌ ወረዳ ኮሚኒኬሽን ጽህፈት ቤት አስታውቀዋል። ቦርና ዞን ውስጥ የኮሮና ቫይረስ ተጋላጭ ሲገኝ ይህ ሁለተኛው ሲሆን፣ ቀደም ሲልም ከሶማሌ ክልል የለይቶ ማቆያ ጊዜውን ሳይጨርስ የተለቀቀ አንድ ግለሰብ ደቡብ ኢትዮጵያ ክልል እንደደረሰ የቫይረሱ ተጋላጭ መሆኑ መረጋገጡ ተዘግቧል። የአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው አመሰግናለሁ። ለምሽቱ የመጨረሻ ርዕስ ደግሞ ከሞያሌ ወደ አምቦና ነቀምቴ እንሻገራለን። ህብረተሰቡ እስካሁን ለኮሮና ቫይረስ እንዳይጋለጥ ሲያደርግ የነበረው ጥንቃቄ ቀንሷል ሲሉ አንዳንድ የአምቦና የነቀምቴ ከተማ ነዋሪዎች ተናገሩ። ወረርሽኙ እየተስፋፋ በመምጣቱ ጥንቃቄ ማድረጉን ሳይዘናጋ መቀጠል አለበትም ሲሉ አስተያየት ሰጪዎቹ አጽንኦት ሰጥተው ተናግረዋል። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ጥንቃቄውን በተመለከተ መዘናጋቶች መስተዋላቸውን ገልጠው ወረርሽኙ ከተስፋፋ የከፋ ጉዳት ሊያመጣ ስለሚችል ህብረተሰቡ መዘናጋት የለም።
ለስራ ጉዳይ ወደ አዲስ አበባ ትናንት ማቅናቱን ይናገራል። ወጣት ዋጋሪ ዋቆያ በጉዞም የኮሮና ቫይረስን ለመከላከል ሲደረግ የነበረው ጥንቃቄ መቀነሱን እንዳስተዋለ ገልጿል።
ያው የዱሮ ነው የታዘብኩት ነገር ካለ ከክፍለ ሀገር ተነስቼ ወደ መሀል ሀገራችን አበባ እስከሚሄድ ድረስ ያለው ነገር በየምግብ ቤቱ ጥንቃቄ የለውም፣ በየመኪና ውስጥም ጥንቃቄ የለውም። እስከዚህም ነው አሁን ገና በሽታው እየተስፋፋ ያለውን ነገር ነው ተጠንቀቁ ተጠንቀቁ እየተባለ ያለው። መጀመሪያ የተወሰደው እርምጃ ጥሩ ነበር። መኪና ከክፍለ ሀገር ወደ ክፍለ ሀገር እንዳይሄድ፣ ከክልል ወደ ክልል እንዳይሄድ። አሁን መኪና ከክልል ወደ ክልል እየሄደ ነው፣ በሽታው እየተስፋፋ ነው የሚሄደው። በሃይማኖት ተቋማት ደግሞ አንዳንድ የሃይማኖት ተቋማት ደግሞ የሚያረምጡ ማለት።
የነቀምቴ ከተማ ነዋሪው አቶ ገመቺስ ዲሳሳም መዘናጋቶች እንዳሉ ገልጸዋል።
ወደ መጀመሪያ አካባቢ በውሃና ሳሙና መታጠብ፣ በሳኒታይዘር ማጽዳት፣ ከዛ አልፎ እንደውም ከተማ ውስጥ ፌስ ማስክ የሚባለው የፊት ጭንብል የሚባለው እሱ መጠቀም በብዛት ይታይ ነበር። ሾፌሮች፣ የበጃጅ ሾፌር፣ የታክሲ ሾፌር እንዲሁም ዝም ብሎ የሚሄደው ሲጠቀሙ ይታይ ነበር። አሁን ግን እጃቸውን ራሱ መታጠብን እየተዉ ነው። ብዙ የመዘናጋት ሁኔታ ይታያሉ። ምናልባት የመዘናጋት የሚመነጨው ሰዎቻችን በሽታው ወደ ክፍለ ሀገር አካባቢ እስካሁን ብዙ የሚታዩ ነገር የለም እና ውሸት ነው ብሎም ማሰብ ያለ ይመስለኛል።
የአምቦ ከተማ ነዋሪው አቶ ታደሰ ቡሎ የሰው እንቅስቃሴ ሲታይ ወረርሽኙ ጠፍቷል ተብሎ የታወጀ ያህል ነው ይላል።
መጀመሪያ እንኳን እንደማፈራት ነበረ። በየካፌው ተሰባስበው ይቀመጣሉ። በየቡና መንገድ ላይ የተጋፍዞ ሚሄዱት መዘናጋት የሚያጣው ደግሞ ከሰው ገቢ አንጻር ነው። በየቀኑ ሰርቶ የሚያገኘው ነው። በዚህ የተነሳ ሰው ተስፋን ቆርጦ ይሆናል። በዚህ የኑሮ ውድነት ሰርቶ ካልኖረ በየቀኑ ሰርቶ ስለሚያገኝ በዚህ መንገድ ወደ ውጭ ይወጣል ብዬ አስባለሁ።
ሌላዋ የአምቦ ከተማ ነዋሪ ወይዘሮ ፋያ ጉተማም በበኩላቸው በገበያና ለቅሶ ቦታ ያስተዋሉትን መዘናጋት እንዲህ ይገልጻሉ።
አንዳንድ ቦታ ላይ ስታየው ምንም ጥንቃቄ እንደሌለ ነው። በፊት ላይ እንኳን ትንሽ ይሻል ነበረ። አሁን ግን ምንም ጥንቃቄውም የለም። ገበያው እንደውም ከዱሮ የባሰ እንደ በሽታ የመጣ ሰሞን እንኳን ደህና ነበር፣ ሰው ጠነቀቅ ነበረ። አሁን ከዱሮ በላይ ነው። ያለው የገበያ ሁኔታም የውጭ ቦታም እንዲህ ለቅሶ ቦታም የባሰ ነው። አሁን ምንም ለውጡ የለም።
አስተያየት ሰጪዎቹ መደረግ አለበት የሚሉትንም አብራርተዋል።
ባደጉ ሀገራት አሜሪካ፣ ጣሊያን፣ ፈረንሳይ እና ስፔን አካባቢ ላይ በጣም በሽታው የተሰራፋ ስላለ እሱን ነገር ቪዲዮውን በቴሌቪዥንም ሆነ እንዲሁም ማህበረሰቡ ውስጥ በጎ አድራጊዎች ፍቃደኛ ሆነው የሚሰሩ ሰዎች በድራማ መልክ ለህዝቡ ለማህበረሰቡ ቢያሳዩን እና ቢያስረዱ እስከ መጨረሻ ጥንቃቄው የሚቀጥል ሊሆን ይችላል ብዬ ነው የሚገምተው። አካባቢያቸው ላይ እየታመመ ሰውም ብዙ ላይኖር ይችላል እና የዕለት ጉርሻቸውን ዛሬ ካጡ ዛሬው ነው ሰው ሊሞት ይችላል እና በዚህ ላይ መንግስት ጠንከር ብሎ ካልሰራ አቅም ያላቸውንም ሰዎች አደራጅተው አቅመ ደካማ የሆኑትን ሰዎች እነዚህን ሰዎች የሚረዱበትን መንገድ ካላመቻቸ ኮሮናም ይገላል፣ አለመብላት አለመጠጣትም ይገላል።
ምሳሌ መስጠት አለበት። በቀን ሰራተኛ የሚኖሩ ድጋፍ መደረግ አለበት። በመንግስትም ይሁን በተለያየ ልጆ የሚደረግ ካለ የገንዘብ ፈንድ አድርጎ ሰዎች ቤቶቻቸውን ቁጭ ብሎ ራሳቸውን እንዲጠብቁ ይህን ነገር ማመቻቸት ግድ ይሆናል ብዬ አስባለሁ።
የአምቦ ዩኒቨርሲቲ ሪፈራል ሆስፒታል የህክምና ክፍል ኃላፊ ዶክተር ጎንፋ ሞቴ ወረርሽኙ እየተስፋፋ በመምጣቱ ህብረተሰቡ ከመቼውም ጊዜ በላይ ጥንቃቄ ማድረግ አለበት ብለዋል።
ስለ ኮሮና ቫይረስ አሁን በሀገራችን ውስጥ እንዲሁም በከተማችን ውስጥ ያሉ በጣም ሰዎች የተዘናጉ ነው የሚመስሉ። ይህንም ማለት ከዚህ በፊት እጃቸውም ቶሎ ቶሎ እየታጠቡ ርቀታቸውንም ጠብቆ የሚጓዙ እንዲሁም ቤታቸው ሲቆዩ ነበር እና በሀገራችን ውስጥ ያለው ምርመራዎቹ ይፋ ሲደረጉ ቁጥሮቹ በጣም ዝቅተኛ መሆኑን በተጨማሪ ደግሞ አንዳንድ ጊዜ ዜሮ መሆናቸው ህብረተሰቡ ሊዘናጋ መንገድ የከፈተ ስለሆነ እንደዚህ የሚንቀጥል ከሆነ ደግሞ ሀገራችንም እኛንም ዋጋ የሚያስከፍለን በሽታ መሆኑን ሁሉም ሰው አውቆ አሁንም ሌሎቹ እንደሆኑ እኛ ሀገርም ለዛ የተጋለጠች ስለምትመስል ለራሳችን አልፎም ለሀገራችን ብለን ርቀታችንም ጠብቀን እጃችንም ቶሎ ቶሎ በመታጠብ እንዲሁም ደግሞ ምን ችሎ ሰዎች በተቻለ መጠን ቤታችን በመቆየት እቺ ነገር ከጥፋት ማዳን እንችላለን ለማለት ነው። የተዘናጉ ሰዎችም ካሉ ባለሙያዎችም ሌሎችም።
ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮች፣ አሁን ሳምንታዊው የሙዚቃ ቃና ነው ሰዓቱ። የሙዚቃ ቃና ለምሽቱ በዚህ በዩናይት ስቴትስ በነገ ዕለት የሚከበረውን የእናቶች ቀን ምክንያት በማድረግ የተዘጋጀ ልዩ ቅንብር ነው ይዞ የቀረበው። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን ነው። ከደሳለኝ ምርጫዎች ጋር ጥሩ ቆይታ እንደሚኖራችሁ ተስፋ አድርጋለሁ። ለእናቶች በሙሉ ከወዲሁም ለዚህ ቀን እንኳን አደረሳችሁ እንላለን። አሁን የሙዚቃ ቃና
ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች በእያላችሁበት የክብር ሰላምታ ይድረሳችሁ። በነገው ዕለት በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። በዛሬው የሙዚቃ ቃና ፕሮግራም ይዤላችሁ የቀረብኩት እናቶችን የሚያመሰግኑ የተለያዩ ዜማዎችን ነው። ታዲያ በቀጥታ ወደ ሙዚቃው ልወሰዳችሁና ፕሮግራማችንን የምንጀምረው I will always love you mama እያሉ ዘ ኢንትሩደርስ በሚጫወቱት ዜማ ነው። ወደዚች ምድር ያመጣችኝን እናቴን ምንጊዜም ወዳታለሁ። እኔን ለማሳደግ ቀኑን በሙሉ ደፋ ቀና ያለች በቅንቅልፍ የማትተኛውን እናቴን መንግዜም ወዳታለሁ። የምየ ፍቅር እስከለተ ሞቴ አብሮኝ የሚቆይ ነው። I will always love you mama. ድምጻዋን ዘ ኢንትሩደርስ
just to buy me a new pair of shoes. I never understood how mama made it through the week when she never ever got a good night's sleep. Oh, she's one of a kind. You've got yours and I've got mine. Oh, hey mama, hey mama, my heart belongs to you. Oh, yeah.
I'll always love my mama. She's my favorite girl.
You only get one, you only get one, yeah.
I'll always love my mama. She's born me in this world.
A mother's love is so special. It's something that you can't describe. It's the kind of love that stays with you until the day you die. She taught me little things like saying hello and thank you please while scrubbing the
I will always love my mama ያሉ የተጫወቱልን The Intruder ነበሩ። The Intruders በ1960ዎቹ እና 70ዎቹ የታወቁ የሶል ዜማ ተጫዋች ነበሩ። ይህንን ዜማ ያወጡት እንደ አውሮፓውያን አቆጣጠር በ1973 ከዛሬ 44 ዓመት በፊት ነው። ቀጥለን የምናደምጠው ዜማ ማማ ሶንግ ይባላል። ድምጻይቷ ኬሪ አንደሩድ። እናቴ በጥሩ ስነ ምግባር አሳደግሽኝ። እኔን ለማሳደግ ብዙ መሰናክሮችን አልፈሻል። ታዲያ እኔ ልጅሽ አድጌ አሁን ህይወቴን በጥሩ ሁኔታ ስመራ ስታይኝ አይኖችሽ በደስታ እንባ እንደሚሞሉ እርግጠኛ ነኝ። እማ እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል። በጥሩ ስነ ምግባር ስላሳደግሽኝ ካሁን በኋላ ስለ እኔ አታስቢ። ማማስ ሶንግ።
Make it
እስካሁን እኔን ለማሳደግ ከሚገባው በላይ አድርገሻል። በጥሩ ምግባር ስላሳደግሽኝ ካሁን በኋላ ስለኔ አታስቢ። ማማ ሶንግ የተሰኘውን የኬሪ አንደርውድን ዜማ ነበር ያደመጥነው። ነገ በአብዛኛው የዓለማችን ክፍል የእናቶች ቀን ይከበራል። መልካም የእናቶች ቀን እያልኩኝ በድጋሚ ቀጥለን የምናደምጠው ደግሞ ማዘር የተሰኘውን የሹገር ላንድን ዜማ ነው።
She'll take you in, feed your friends. Her open arms are welcoming. She'll rub your back all night when you cry. She'll listen to you tell your story. Hold your fear and all your worries. Help you find the truth when they're all lies. Even when it's hopeless, she keeps trying. She's your mother, you love her. There won't be another place like her again you call home. She stands here to help you. There's nothing she won't do. As long as she's alive, you're not alone. You got each other. That's your mother. She fixes all. Where they're from, if they pray like you, as long as they are good to you, that's enough. First thing she taught you was love is love. She's your mother, you love her. There won't be another place like her again.
እናት ቤት ውስጥ ፍቅር ከጠፋ ፍቅር የምትሰጥናት ማዘር የተሰኘውን የሹገርላንድን ዜማ ነበር ያደመጥነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 ነው። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን horn@voanews.com ወይንም kana.des@voanews.com ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና Voice of America አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 USA ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና Voice of America Amharic Service Washington DC 20237 USA ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን፣ አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ሙዚቃው ለመልሳችሁና በነገው ዕለት የሚከበረውን የእናቶችን ቀን በማስመልከት የተለያዩ ድምጻውያን ስለእናቶች የተጫወቷቸውን ምርጥ ዜማዎች እያደመጥን ነው ያለነው። ቀጥለን የምናደምጠው ዜማ A Song for Mama የተሰኘ ሲሆን ድምጻውያን Boys to Men ናቸው። A song for mama የተሰኘውን boys to men የተጫወቱትን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቃና አድማጮች ቀጥለን የምናደምጠው ዜማ ደግሞ የስፓይስ ገርልን ዜማ ነው። ዜማው mama የተሰኘ ነው። የተከበራችሁ ሙዚቃ ቃና አድማጮች ለዛሬ ተመደበልኝ ሰዓት እየተገባደደ ነው። ለእናቶች በሙሉ መልካም የእናቶች ቀን እየተመኘሁኝ በመርል ሃገርድ ማማ ታየርድ በተሰኘው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
First thing I remember knowing was a lonesome whistle blowing and a youngin's dream of growing up to ride on a freight train leaving town, not knowing where I'm bound, and no one could change my mind but mama tried. The one and only rebel child from a family meek and mild, my mama seemed to know what lay in store. Despite all my Sunday learning, towards the bad I kept on turning,
till Mama couldn't hold me anymore. I turned 21 in prison, doing life without parole. No one could steer me right, but Mama tried. Mama tried, Mama tried to raise me better, but her pleading I denied. That leaves only me to blame, 'cause Mama tried. Dear old Daddy, rest his soul, left my mom a heavy load. She tried so very hard to fill his shoes.
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከቀናባሪ ንጉስ ታምሬና ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ ሰናብታለሁ። ነገ እሁድ ከ3 ሰዓት ላይ ሰለሞን አባተና ጽዮን ግርማ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም ደህና አደሩ።